በኢትዮጵያ የተለያዩ አካባቢዎች ተቀስቅሶ በነበረ የጸጥታ ስጋት ምክንያት ተፈናቅለው በአማራ ክልል ደቡብ ወሎ ዞን ውስጥ ለሚኖሩ ሰዎች የምግብ እርዳታ በወቅቱ ለማቅረብ መቸገሩን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታወቀ። መምሪያው እንደገለጸው የምግብ እርዳታውን ለማቅረብ የተቸገረው ከፌደራል መድረስ ያለበት የምግብ ድጋፍ በመዘግየቱ ነው። የኢትዮጵያ አደጋ ስጋት አመራር በበኩሉ መጠነኛ መዘግየት የሚፈጠሩት በአንዳንድ አካባቢዎች በሚፈጠሩ የጸጥታ ችግሮችና የትራንስፖርት እጥረት ምክንያት እንደሆነ ገልጾ በቅርቡ ለማከፋፈል ጥረት ይደረጋል ብለዋል። የአሜሪካ ድምጽ ያነጋገራቸውና ተፈናቅለው መጠለያ ጣቢያ ውስጥ የሰፈሩ ሰዎች በበኩላቸው በምግብ አቅርቦት እጥረቱ ምክንያት ህጻናት ለልመና እየተዳረጉ መሆኑን አመልክተዋል። መስፍን አራጌን የተከታተለው።
የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አሊ ሰይድ ዛሬ ለአሜሪካ ድምጽ እንዳስታወቁት በኢትዮጵያ የተለያዩ አካባቢዎች የተከሰተውን ግጭት ተከትሎ ተፈናቅለው በዞኑ በተዘጋጁ 11 መጠለያ ጣቢያዎች ለተጠለሉና ከማህበረሰቡ ጋር ለሚኖሩ ሰዎች ካለፈው ሐምሌ ወር ወዲህ እርዳታ ለማቅረብ መቸገራቸውን ገልጸዋል።
ያው እንደሚታወቀው በእኛ ዞን ደረጃ 40 ሺህ በላይ ተፈናቃይ አለ። ተወሰነ ዙሮ እስካሁን አቅርቦት ሲቀርብ ቆይቷል። ነገር ግን አሁን ነሐሴ ወር ጀምሮ የቀረበ ነገር ስለሌለ ተፈናቃዮቹ ለችግር ተጋጥጧል ማለት ነው።
43 ሺህ የሚደርሱ ተፈናቃዮች በዞኑ እንደሚኖሩ ያስታወቁት ኃላፊው ከእነዚህም 75% የሚልቁት ኑሯቸውን በኦሮሚያ ክልል መስርተው የነበሩ ናቸው ብለዋል። የምግብ አቅርቦቱ የከፋ ሰብአዊ ጉዳት እንዳያስከትል የሚያሳስብ ጥያቄያቸውን ለሚመለከተው መንግስታዊ አካል ማቅረባቸውንም አስታውቀዋል።
አንዱ ሊፈጠር የሚችለው ረሃብ ነው። ይህ ሁኔታ አብሮ ተቀጠለ ለረሃብ መገለጡ አይቀርም ሰው። ስለዚህ ረሃብን ተከትሎ የሚመጣ በሽታ ደግሞ ስለቱ ጉዳይ ይችላል ማለት ነው። ሁለተኛው ደግሞ ከካምፕ ውስጥ መውጣት ሁኔታ አለ። ተፈናቃዩ ከመጠለያ ጣቢያ ውስጥ ወጥቶ ያው ትንንሽ ከተሞች የሚሆኑ እዛ ውስጥ ትንሽ የማጨናነቅ እንደ አይነት እንቅስቃሴ ይጀምራሉ። ያ ማለት ምግብ ከሌለ ዞሮ ዞሮ ሰው ካለበት ወጥቶ ልመና መግባት አይቀርም ማለት ነው ያለው። በዋናነት ደግሞ ሊጎዱ የሚችሉት ሴቶቹ፣ ህጻናቶቹ፣ በጣም አቅመ ደካማ የሆኑ ሰዎች ናቸው። አዛውንቶች ጭምር ስላሉ እነሱ ሊጎዱ ይችላሉ።
በኦሮሚያ ክልል ምስራቅ ወለጋ አንገርጉትን በሚባለው አካባቢ በተቀሰቀሰው ግጭት ምክንያት ከአምስት ቤተሰቦቻቸው ጋር ተፈናቅለው ከመጡ 3 ዓመት እንደሆናቸውና በአማራ ክልል ደቡብ ወሎ ዞን ቱርክ ካምፕ ውስጥ ተጠልለው እንደሚኖሩ የሚናገሩት አህመድ አብደላ ከመንግስት በኩል የሚሰጣቸው ድጋፍ አነስተኛ እንደሆነ ይገልጻሉ። ያም ቢሆን ወቅቱን ጠብቆ አይደርስም ነው የሚሉት።
ሐምሌ መጨረሻ ላይ ዱቄት በ15 ኪሎ፣ ዘይት የለውም፣ ክክ የለውም፣ ንጹህ ዱቄት ብቻ ነው። ያው እሱ ተሰጥቶናል። ከዛ ወዲህ እንግዲህ ምንም አይነት የመጣ ነገር የለም። ተቆራርጦ ስለሚገባ የመጀመሪያ ሰው በተለያየ መንገድ ካለው ከሌለው ተበዳድሮ እንደገና ተለምሞ ምን ተብሎ ነው ያችን ቀን የሚሻገረው። ልክ ያች እርዳታ ስትመጣ ደግሞ ከዛችሁም ላይ ሚዲያ የሚከፍል ሰው አለ። እንደገና ደግሞ አሁን እኛ እንደኛ እንደ ቱርክ ካምፕ ሴቭ ዘ ችልድሬን ህዳር ጥቅምት ትሳስ ላይ ነበር የካሽ ክፍያ የሰጠው። ከዛ ወዲህ ምንም አይነት የካሽ ክፍያ ባለመኖሩ የኑሮ ሁኔታ ይከብዳል። እጅግ አስቸጋሪና ፈታኝ ነው። አብዛኛው ሰው የስኳር መድኃኒት የሚወስድ ነው፣ የግፊት መድኃኒት የሚወስድ ነው። በሕክምና ላይ ያሉ ሰዎች አሉ። እነኝ ሰዎች ማለት ነው የተመጣጠነ ምግብ ካለመገኘታቸው የተነሳ ለሞት የሚደረግባቸው ሰበቡ ግን ራቡ ነው።
ሌላዋ በቱርክ ካምፕ እንደሚኖሩ የገለጹልንና ሀብትና ንብረት አፍርተው ትዳርና ቤተሰብ መስርተው ይኖሩበት ከነበረው ኦሮሚያ ክልል ጊምቢ ጉሊሱ አካባቢ ተፈናቅለው ከመጡ 3 ዓመት እንደሆናቸው የሚናገሩት ደግሞ ፋጢማ አብደላ የተባሉ አስተያየት ሰጭ ናቸው። ከሰባት ቤተሰቦቻቸው ጋር ተፈናቅለው በዚሁ ቱርክ ካምፕ ውስጥ እንደተጠለሉ ያስረዱት አስተያየት ሰጪ በተጨናነቀ ሁኔታ በአንድ ጠባብ ክፍል ውስጥ 20 ሰው ጋር ነው የምንኖረው። ከአልባሳትና የመጠለያ ችግራችን በላይ ግን በጣም አሳሳቢ የሆነብን የምግብ አቅርቦት ወቅቱን አለመጠበቁ ነው ይላሉ።
የለንም፣ እርዳታ ቀርፏል። በጣም ተቸግረና ያለ ነው። ስራ የሚላ እንሰራ ዝም ብለን ነው። በጣም ተቸግረናል። ማቴው ሙጫ ሙጫ እየወጣ ወደ ከተማ እየለመነ ነው የሚበላው። እኔ አልችልም መስራት። ልጆች እየሰሩ ነው የምንበላው። ያን መንደር እዛውም ከተማ እየሄዱ እየሸቀሉ ያው ነው እነሱ እንጂ በጣም ተቸግረና ያለ ነው።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር የእጅ ስልክ ላይ ደውለን አልተነሳልንም። የኮሚሽኑ የህዝብ ግንኙነት ኃላፊ ፍቅሬ ሙልጌታ ደግሞ የተፈናቃይ ጉዳይ በከፍተኛ አመራሮች እንጂ በሳቸው ደረጃ ምላሽ የሚሰጥበት አለመሆኑን አስታውቀውናል። የኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ተወካይ ስራ አስፈጻሚ አታለላ ቦሃይ አርዳታዎች በየ45 ቀኑ ነው የሚሰጡት። አሁን የተፈጠረው መዘግየት የተጋነነ አይደለም። በተለያዩ ጊዜያት ለሚፈጠሩት መዘግየት ግን ወቅታዊ የጸጥታ ሁኔታዎችና የትራንስፖርት አቅርቦት ተጠቃሽ ምክንያቶች ናቸው ብለዋል።
እንደዚህ ነገሮች የሚያጋጥሙ ናቸው። ዛታው ግን አሁንም የሚደርሳቸውን የሚሆን የመዘግየት ጉዳዮች አንዳንዴም በተለያዩ ቦታዎች የሚያጋጥም ስለሆነ በየ45 ቀኑ ሲባል አንዱ ከ15 ቀን ማለት ነው። እንደዚህ ነገሮች የሚያጋጥሙ ናቸው። ዛታው ግን አሁንም የሚደርሳቸውን የሚሆን የመዘግየት ጉዳዮች አንዳንዴም በተለያዩ ቦታዎች የሚያጋጥም ስለሆነ በየ45 ቀኑ ሲባል አንዱ ከ15 ቀን ማለት ነው። በየ45 ቀናት አንድ ወር ከሁለት ሳምንት ሚላክላቸው ለአንድ ሰው 15 ኪሎ አልሚ ምግብን ጨምሮ አሁን ሁለት ወር ሊሆን ይችላል ሊዘገይ ይችላል ግን ባክተመልሶ የሁለት ወር ባንድ የሚሰጥበት አጋጣሚ አለ።
ያም ሆኖ ክልሎች በራሳቸው አቅም ተፈናቃዮችን የመደገፍ አቅም እንዲያጎለብቱ አቅጣጫ መቀመጡን አስረድተዋል።
አማራ ክልል ባለፈው በድርቁ ምክንያት በነበረው ችግር በሰው ሰራሽ ግጭት ምክንያት በርካታ ተፈናቃዮች ያሉበት አካባቢ ስለሆነ ራሱ አቅም ሁሉ መመለስ ሊያስቸግረው ይችላል። እሱን በማሰብ የኢትዮጵያ አደጋ ስጋት አመራ ኮሚሽን አቅጣጫም የተሰጠ ቢሆንም በራሱ ለዜጎች የሰብአዊ ድጋፍ እያደረገ ይገኛል። በቅርቡ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ፖሊሲ ጸድቋል። የፖሊሲው አንዱ ምሰሶ የሆነው ሰብአዊ ድጋፍን በራስ አቅም መሸፈን፣ ክልሎች ምርትና ምርታማነታቸውን በማሳደግ ሰብአዊ ድጋፍን በራሳቸው አቅም መወጣትና መሸፈን አለባቸው የሚል አቅጣጫ ባለፈው ጊዜ ምክትል ጠቅላይ ሚኒስትሩ ክቡር አቶ ተመስገን ጥሩነህ አቅጣጫ ሁሉ የሚክል ፕሬዚዳንት የሁሉም ከተማ የአደጋ ስጋት ባሉበት የክልሎች ባሉበት የፌዴራል ሚኒስቴር ተቋማት አጠቃላይ ሚኒስትሮች ባሉበት አቅጣጫ ሰጥቷል። አብዛኛው ክልሎች በራሳችን አቅም ድጋፍ ማድረግ እንችላለን ብለው ስድስት ክልሎችና ሁለት ከተማ አስተዳደሮች ሁለቱ ወጥተዋል።
በአቅጣጫው ላይ ግንዛቤ ቢኖራቸውም አሁን ባለው ሂደት በራስ አቅም ለመደገፍ የተወሰኑ ጊዜያት እንደሚያስፈልጉ የሚያስረዱት ደግሞ የደቡብ ወሎ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ አሊ ናቸው።
ያውቁን ነው አለን ግንዛቤ አለን እሱን ይዘን እየሰራን ነው። ከታይ ድረስ መሰረት ተፈጥሯል እየተያየን ነው። በተጨባጭም የተጀመሩ ስራዎች አሉ በተግባር ማለት ነው። ይሄ አሁን ለቀጣይ ስለሆነ የምንሰራው ነው እንጂ አሁን ላይ ከተለያየ የሀገሪቱ አካባቢ ተፈናቀሉ መቶ ደቡብ ወሎ ዞን ላይ ያለ ካምፕ ውስጥ ያለ ተፈናቃይን አሁን ተነስተን ብዙኛው የምንፈታው ችግር አይኖርንም ማለት ነው። እኛውን ችግር ለመፍታት አሁን የተጀመረውና ሲሰራ የነበረው የዕለት ምግብ አቅርቦት ተጠናክሮ አሁን መቀጠል አለበት ማለት ነው። ይህን ደግሞ ስልም አላልንም እኛም አንደኛ የተለያዩ ዙ አካባቢ በጎ አድራጎት ድርጅቶች ጭምር እያስተባበርን ተወሰነ ድጋፍ ተደርጓል። በቅርቡ ራሱ የአማራ ልማት ማህበር ጭምር አገዘዋል። ሌሎች ደግሞ በጎ አድራጎት ድርጅቶች አስተባልፎ እያገዙ ነው። እሱም ደግሞ የተፈናቃይ ቁጥር ከፍተኛ ስለሆነ በዚህ ጋር ብቻ ችግሩ ሙሉ በሙሉ ማለፍ አልተቻለም ማለት ነው። ስለዚህ ያው ሲሰራ የነበረው ከላይ የነበረው ድጋፍ በዘላቂነት ተፈናቃዮች መልስ እስከምናቋቁም ድረስ መቀጠል መቻል አለበት የሚልነት ነው በኛ በኩል ያለን ማለት ነው።
ከኦሮሚያ ክልል አራቱም ዞኖች ተፈናቅለው አማራ ክልል የገቡ ተፈናቃዮች 1 ሚሊዮን መጠጋታቸውን የክልሉን አደጋ መከላከልና ምግብ ዋስትና ኮሚሽንን ዋቢ አድርጎ የአሜሪካ ድምፅ የዛሬ 9 ወር ገደማ ዘግቦ ነበር። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ኢትዮጵያ ውስጥ ለሚከሰቱ መፈናቀሎች ዋነኛው ምክንያት ግጭት እንደሆነ ጠቁሞ በቀጣይነት ያነሳው ድርቅን ነበር። የኢትዮጵያ መንግስት ከክልል መስተዳድሮች ጋር ደረስኩበት ባለው መግባባት ተፈናቃዮችን ወደ ቀያቸው የመመለስ ስራ ቢጀምርም የጸጥታው ችግር መልሶ በማገርሸቱ ወደ ቀያቸው አቅንተው የነበሩ ሰዎች ወደ መጠለያ ጣቢያቸው መመለሳቸውን ቪኦኤ ተፈናቃዮችን አናግሮ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።